የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 1 2011 ዓ.ም ምረት ምሽት የጋቢና ቪኦኤ ዝግጅት መደመጥ ጀመረ።
የሰሜን ተራሮች ብሔራዊ ፓርክ በድጋሚ የእሳት ቃጠሎ ደረሰበት።
ወጣው ፈርታይል ስለ ስለሆነ ወደ መሬት ሲገባና እሳቱ አምቆ ቆሶ ሙቀት ያገኝና ንፋስ ያገኝ የሚፈክና የሚነሳ ነው። ስለዚህ
በሰሜን ብሔራዊ ፓርክ የማህበረሰብና ቱሪዝም ኃላፊ ሆኑት አቶ ታደሰ ይግዘው ናቸው። በሙሉ ዘገባ እንመለስበታለን።
ኢትዮጵያ ከቻይና የወሰደችውን እዳ መክፈል የማትችልበት ሀቅም ላይ ደርሳለችን?
ኢትዮጵያ ወዝዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይንም ትሬሾልድ የሚባል ነገር አለና ከጂዲፒ ጋር ያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም።
በቻይና የኢትዮጵያ አምባሳደር ተሾመቱ ጋናቸው በዘገባ ይዘናቸው እንመለሳለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቅደም። የሲዳማይ ክልልነት ጥያቄን የሚደግፍ ትዕይንተ ህዝብ በሐዋሳ ከተማ ዛሬ ተደርጓል። በሺዎች የሚቆጠሩ ሴቶች ብቻ በተሳተፉበት ትዕይንተ ህዝብ ላይ ብሔረሰቡ ከነበረበት የደቡብ ህዝቦችና ብሔረሰቦች ክልል ተነጥሎ በአፋጣኝ ክልልነት ዕውቅና እንዲሰጠው የሚጠይቁ መፈክሮችና መልእክቶች ተሰምተውበታል። ሲዳማ 10ኛ ክልል ሆኖ ዕውቅና ሲያገኝ በስራ ላይ ይውላል ተብሎ የተነገረለትን ቀይ፣ ነጭና ሰማያዊ ቀለም ፊታቸው ላይ የተቀቡ ወጣቶች ህገ መንግስታዊ መሆኑን የጠቀሱት ጥያቄ መልስ እንዲያገኝ ሲጠይቁ አርፍደዋል። የሲዳማ ዞን ምክር ቤት ሐምሌ 11 2010 ዓ.ም ምረት ባደረገው ስብሰባ ዞኑ ክልል እንዲሆን ለመጠየቅ በሙሉ ድምጽ መስማማቱ ይታወሳል። እሱን ተከትሎ የካቲት 14 2011 ወንዶች ብቻ የተሳተፉበት ትዕይንተ ሰልፍ በሐዋሳ ከተማ ተካሂዷል። በዛሬው ትዕይንተ ህዝብ ላይ የተገኙት የደቡብ ብሔረሰቦችና ህዝቦች ክልል ፕሬዚዳንት አቶ ሚሊዮን ማቴዎስና የሐዋሳ ከተማ ከንቲባ አቶ ስኳሬ ሾዶ ጥያቄው ህገ መንግስታዊ ነው፣ ተግባራዊ እንዲሆን ጥረት እናደርጋለን ሲሉ መደመጣቸው ተሰምቷል።
የሊቢያ ተቀናቃኝ ኃይሎች ዋና ከተማዋ ትሪፖሊ ለመቆጣጠር እየተፋለሙ ባለበት በአሁኑ ሰዓት ባለስልጣናት በከተማዋ ብቸኛውን በስራ ላይ ያለ የአውሮፕላን ማረፊያ ዘግተውታል። ከትሪፖሊ በስተምስራቅ የሚገኘው የሜቲጋ አውሮፕላን ጣቢያ የተዘጋው ከደረሰበት የአየር ጥቃት በኋላ መሆኑም ታውቋል። ባለስልጣናት እንደተናገሩት የአየር ጥቃቱ በሰው ህይወት ላይ ያደረሰው ጉዳት የለም። የጥቃቱ ኃላፊ የወሰደው ወገንም የለም ተብሏል። ለጥቃቱ ኃላፊነት የወሰደ ወገንም የለም ተብሏል። ለወታደራዊ አዛዡ ጀነራል ከሊፋ ሀፍታር ታማኝ የሆኑት ኃይሎች ዋና ከተማዋን ለመያዝ መዋጋታቸውን ቀጥለዋል። በተባበሩት መንግስታት ድርጅት የሚደገፉት የሊቢያ ጠቅላይ ሚኒስትር ፎይዝ ሳራጅ የጀነራል ሀፍታር አድራጎት የመፈንቅለ መንግስት ሙከራ ነው ማለታቸውም ተጠቅሷል።
በአሜሪካ የኢትዮጵያ አዲስ አምባሳደር ተደርገው የተሾሙት ፍጹም አረጋ የሹመት ደብዳቤያቸው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አቅርበዋል። አምባሳደሩ ይህንን አስመልክተው በማህበራዊ ገጻቸው ላይ እንዳተሙት ሁለቱ ሀገራት በተለይም በመጣኔ ሀብታዊ እድገትና በቀጠናዊ ሰላም ላይ ያላቸው ትብብር እንዲጸና ሳይታክቱ ለመስራት ቃል ገብተዋል። የፕሬዚዳንት ቴዎዶር ሩዝቬልት ልዩ መልእክተኛ የሆኑት ሮበርት ፒ ስኪነር በአጼ ምኒልክ ዘመን ኢትዮጵያን ከረገጡ ጀምሮ የቀጠለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ዘንድሮ 116ኛ ዓመቱን ደፍኗል። አምባሳደር ፍጹም አረጋ ኢትዮጵያን ወክለው ወደ አሜሪካ ከተላኩት መካከል በታሪክ 15ኛው አምባሳደር ናቸው።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። አሁን የምናልፈው ወደ ቀዳሚው አጠር ያለ ዘገባችን ነው። በትላንትናው ዕለት ስናስደምጣችሁ ከነበረው በአማራ ክልል የኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ አካባቢ ከተከሰተው ሁኔታ ጋር የተፈጠረውን የተመለከተ ይሆናል። ከተለያየ አካባቢ ያጠናቀርነውን ዘገባ እንደሚከተለው እናቀርባለን። በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞኖች የተለያዩ ከተሞች ጥቃት በፈጸሙ ታጣቂ ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ ፕሬስ ኃላፊ አቶ ንጉሱ ጥላሁን ከመጋቢት 24 2011 ዓ.ም ጀምሮ ከሚሴ ላይ የተጫረውንና ወደ አጣዬ፣ ካራቆሬ፣ ማጀቴና ወደ ሌሎችም አካባቢዎች ተዛምቶ የነበረውን ግጭት በተመለከተ ለሀገር ውስጥ መገናኛ በሰጡት መግለጫ አካባቢውን ለማረጋጋትና ነዋሪዎቹን ለመታደግ ተመጣጣኝ ህጋዊ እርምጃ እንዲወስዱ ለፌዴራልና የክልል ጸጥታ አካላት ትዕዛዝ መተላለፉን አረጋግጠዋል። በተወሰዱት እርምጃዎች ምክንያት ከየትላንት በስቲያው ቅዳሜ ከፍተኛ ችግር ተስተውሎባቸው የነበሩት ከሚሴ፣ አጣዬና ማጀቴ መረጋጋት እንደታየባቸው አቶ ንጉሱ ገልጸዋል። በአካባቢው በተከሰተው ግጭትና በተፈጸመው ጥቃት ከፍተኛ ጉዳት መድረሱን፣ ህይወት መጥፋቱን፣ በሰዎች ላይ የአካል ጉዳት መድረሱንና ንብረት መውደሙን የክልሎቹ መንግስታት የመከላከያ ሚኒስቴርና የጠቅላይ ሚኒስትር ጽህፈት ቤት ቢያረጋግጡም እስካሁን የደረሰውን አጠቃላይ ጉዳት በተመለከተ ተጣርቶ ይቀርባል ከሚል ውጪ በይፋ የተገለጸ ነገር የለም። ግጭቱ በጦር መሳሪያና በከፍተኛ ተኩስ የታጀበ እንደነበር ሁሉም ወገን ቢያረጋግጥም ማን እንደጀመረው የታወቀ ነገር የለም። የመጀመሪያ ግጭት በተጫረበት በወሎ የኦሮሞ ብሔረሰብ ዞን አስተዳዳሪ ለአሜሪካ ድምጽ ሲናገሩ የአማራ ብሔራዊ ንቅናቄ አብን መጋቢት 27 2011 ዓ.ም ከሚሴ ላይ ስብሰባ ለማካሄድ ጠይቆ እንደነበረ ገልጸው፣ ነገር ግን በአካባቢው ያለውን የወቅቱ ሁኔታ ታሳቢ በማድረግ አስተዳደሩ ፈቃድ መንፈጉን አመልክተዋል። ይህንንም ተከትሎ በተፈጠረ አለመግባባት የአማራ ክልል ፖሊስ ተኩስ መክፈቱን ተናግረዋል። በሌላ በኩል የአማራ ክልል ሰላም ደህንነት ቢሮ ምክትል ኃላፊ አቶ ገደቢ ኃይሉ በሰጡት ቃል ከነፍስ ወከፍ ትጥቅ ከፍ ባለ ሁኔታ በሚገባ የተደራጀና የጦር መሳሪያ የታጠቀ የኦሮሞ ነጻነት ግንባር ኦነግ ሰራዊት ተኩስ ከፍቶ ከፍተኛ ጥቃት ፈጽመዋል ብለዋል። በሌላ በኩል ግን ኦነግ በሰጠው ምላሽ እንዲህ አይነት ክሶች ህዝብን ከህዝብ ለማጋጨት የሚሰሩ እንጂ የኦሮሞ ነጻነት ግንባር ምንም አይነት የታጠቀ ኃይል በዚህ አካባቢ የለውም ሲሉ የግንባሩ የህዝብ ግንኙነት ኃላፊ አቶ ቶሌራ አዳባ ተናግረዋል። ይህን ግጭት በማነሳሳት እጁ አለበት በሚል ክስ የቀረበበት የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚና የጥናትና ስትራቴጂ ክፍል ኃላፊ አቶ ኢየሱስ ኢብራሂም ፓርቲያችን በዚህ ግጭት እጁ የለበትም፣ እኛ የራሳችን ሰንደቅ ዓላማም ሆነ የጦር መሳሪያ የሌለን ሰላማዊ ፓርቲ ነን ብለዋል። ከዚህ ይልቅ አካባቢው ላይ ስጋት መኖሩን በማየት ለአማራ ክልል ጥቆማ መስጠታቸውንና ጥቆማውን ተከትሎ አስቀድሞ ምንም አይነት መከላከል ባለመደረጉ ክልሉን ወቅሰዋል። በሌላ በኩል በትላንትናው ምሽት በአሜሪካ ድምጽ የተጠየቁት የሀገሪቱ የጦር ኃይሎች ምክትል ኤታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ግጭቱ የተከሰተው በህዝቦች መካከል አይደለም፣ የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው ብለዋል። አርብቶ አደር ይበዛበታል ባሉት በዚህ አካባቢ አብዛኛው ሰው ባለመሳሪያ መሆኑን የጠቆሙት ምክትል ኤታማዦር ሹሙ ኦነግ በአካባቢው የታጠቀ ኃይል የለውም፣ ነገር ግን እዛ አካባቢ ህዋስ የላቸውም ወይም እነሱን የሚደግፍ የለም ብሎ መናገር አይቻልም ሲሉ አክለዋል። መንግስት የመከላከያ ሰራዊቱን ወደ አካባቢው ካሰማራ በኋላ ተኩስ መቆሙን የተናገሩት ኮሎኔል ተስፋዬ ግጭቱ እንዴት፣ የት፣ በማን እንደተነሳ፣ የአባባሰው ማን እንደሆነና የደረሰውን ጉዳት ለማወቅ ማጣራት እየተደረገ መሆኑን ተናግረዋል። ኮሎኔል ተስፋዬ ዛሬ መግለጫ እንደሚሰጡ ገልጸውልን የነበረ በመሆኑ ሁኔታውን ለመከታተል የእጃቸው ስልክ ላይ በተደጋጋሚ ብንደውልም ልናገኛቸው አልቻልንም። በተመሳሳይ በዛሬው ላይ መረጃ ለማግኘት ወደ ጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር፣ አላገኘናቸውም።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። የሰሜን ተራሮች ብሔራዊ ፓርክ በድጋሚ የእሳት ቃጠሎ እንደደረሰበት ተሰምቷል። አስቴር ምስጋናው ተጨማሪ ዘገባ አላት።
በሰሜን ብሔራዊ ፓርክ የማህበረሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ይግዛው ዛሬ ለአሜሪካ ድምጽ ሬዲዮ በስልክ እንደገለጹት በፓርኩ ውስጥ ግጭ በሚባል አካባቢ ከትናንት ምሽት ጀምሮ የእሳት ቃጠሎ አደጋ እንደተነሳ ተናግረዋል።
ፓርኩ ተከስቷል። እሱን ለማጥፋት የሰው ኃይሉ ገብቶ ርብርብ እያደረገ ነው ያለ። ማታ ትንሽ ነው ብልጭ ብሎ ነበር። አሁን ከሰዓት በኋላ ነው ያው ፓርኩ እንደገና የተነሳ። ማታ ተነሳ ወዲያውኑ አጠፉት። እዛ በኋላ ላይ ያው ቦታው ፈርታይል ስል ስለሆነ ወደ መሬት ሲገባና እሳቱ አምቆ ቆሶ ሙቀት ሲያገኝ እና ንፋስ ሲያገኝ የሚፈጅና የሚነሳ ነው። ስለዚህ ቀኑ ላይ ያ ሙቀት ሲያገኝ እና ንፋስ ሲያገኝ የተነሳ ነው እንጂ
መንስኤው ግን ምንድን ነው?
መንስኤውን እንግዲህ እኛ አላወቅንም። ምናልባት መንስኤውን የፖሊስ አካላት ከፌዴራል እስከ ወረዳ ድረስ ተዋቅሮ ምርመራውን እንዲያካሄድ ያለበት ወቅት ነው። ስለዚህ እኛ ይህ ነው ማለት አንችልም። በፖሊስ የተያዘ ስለሆነ ፖሊስ ነው እንግዲህ ያው
የሰሜን ተራሮች ብሔራዊ ፓርክ ከመጋቢት 19 ቀን 2011 ዓመተ ምህረት ምሽት ጀምሮ ለአንድ ሳምንት ያህል በሳንቃበርና አሜት ጎጎ በሚባል አካባቢ የእሳት ቃጠሎ ደርሶ እንደነበርና በዚህም ከ300 በላይ ሄክታር ደን መውደሙ የሚታወስ ነው ብለዋል። እስካሁን የቃጠሎ መንስኤ በፖሊስ እየተጣራ እንደሆነም አቶ ታደሰ ጨምረው ገልጸዋል። በቃጠሎ ዙሪያ ዝርዝር መረጃ እንዳገኘው የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሱዳን ለወራት የዘለቀው ጸረ መንግስት ተቃውሞ ባሳለፍነው ሳምንት ማብቂያ ላይ በሺዎች የተቆጠሩ ሰዎች በወታደራዊ ጦር ሰፈሮች ደጃፍ የመቀመጥ አድማ በመምታታቸው ወደ ከፋ ደረጃ አድጓል። ሰልፈኞች ፕሬዝዳንቱ ኦማር አልባሽር ስልጣን እንዲለቁ ጥሪ ያቀረቡ ባለበት ወቅት የመንግስት ጸጥታ ኃይሎች ሰልፈኞቹን ለመበተን ሲሞክሩ ወታደሮች ድንገት ሳይጠበቅ ጣልቃ ገብተው የመንግስቱን ጸጥታ ኃይሎች ተጋፍጠዋል። በድንገቱ በትንሹ 6 ሰዎች የተገደሉ ሲሆን ሰላም ካልሰፈነ ዳግም ጣልቃ እንደሚገባ ጦር ሰራዊቱ አስጠንቅቋል። ከካርቱም ያናባ ማህዲን ዘገባ አድርሶናል። ሰለሞን ክፍሌ እንደሚከተለው ያስደምጠናል።
በሱዳን የተቃውሞ እንቅስቃሴው ባለፈው ህዳር ከጀመረ አንስቶ የ23 ዓመት ዕድሜ ያላት ሱሃ ኦሳማና ቤተሰቦቿ በፕሬዝደንት ኦማር አልበሽር መንግስት ላይ በተካሄዱ የተቃውሞ ሰልፎች ሁሉ ተሳትፈዋል።
ሰላም አለ الاسره كلها في 6 ابريل جنبا الى جنب وما راجعين
አሁንም ከመላ ቤተሰቤ ጋር ተቃውሞ ማሰማቴን እቀጥላለሁ ትላለች። ያለው መንግስት እስኪወርድም ተቃውሞ እያደረግን ካለንበት ቦታ ወደ ቤት አንመለስም ነው ያለችው። ሰልፈኞቹ ካለፈው ህዳር አጋማሽ አንስቶ ተቃውሞ ማሰማት እንደጀመሩና ብቸኛ ጥያቄያቸውም አሁን ያለው የአልበሽር መንግስት ስልጣን እንዲለቅ መሆኑን ያስረዳሉ። ይህ ጥያቄያቸው እስኪመለስ በጽናት እንደሚቆሙና እንደማይደራደሩም ተናግረው አልባሽር እስኪወርዱ ሁሉም በወታደሮቹ ጦር ሰፈር ደጃፍ አድማ መጥተው ከተቀመጡበት እንደማይነሱ አስገንዝበዋል።
ለን ይሰድ ባብ الحوار وان الحكومه سيظل ذهنها مفتوح للتعامل مع
ፕሬዚደንት በሽር ባለፈው አርብ ማታ ከተቃዋሚዎቹ ጋር ለመነጋገር ጥሪ አቅርበው እንደነበር ይታወሳል። በሀገሪቱ ለውጥ ማድረግ ካስፈለገ ብቸኛው አማራጭ ምርጫ ማካሄድ ነው ሲሉ የመንግስቱ ቃል አቀባይ ሐሰን እስማኤል ተናግረዋል። በማግስቱ ቅዳሜ የ1985ቱ የሱዳን መፈንቅለ መንግስት በታሰበበት ወቅት ግን ተቃውሞ ተባብሷል። የመንግስቱ የጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ ጦር ሰራዊቱ ጣልቃ ገብቶ ከጸጥታ ኃይሎቹ ጋር በመጋፈጥ ግጭት ተፈጥሯል። በጦር ሰፈሩ ዙሪያም ከባድ የተኩስ ድምጽ ተሰምቷል። የሱዳን የሀገር አስተዳደር ሚኒስትር ትላንት በሰጡት መግለጫም በድንገቱ ቢያንስ 6 ሰዎች ተገድለዋል፣ 2500 ተይዘው ታስረዋል ብለዋል። ማታውኑ የመከላከያ ሚኒስቴር መስሪያ ቤቱ ባወጣው መግለጫም ወታደሩ ለቅርብ ጊዜው የተቃውሞ ሰልፍ ምክንያቱን ይረዳል፣ ሀገሪቱ ጭልጥ ወዳለ ቀውስ እንድትገባ ግን አይፈቅድም ብሏል። የሱዳን መሪዎች ለ30 ዓመታት ለዘለቀው የአልበሽር አምባገነናዊ አገዛዝ ፖለቲካዊ ሽግግር ለማድረግ አስተማማኝ እቅድ ካላቀረቡ በሀገሪቱ የከፋ ቀውስ ይፈጠራል ሲሉ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ አሳስበዋል።
ሰላም ሰለሞንን ላደረሰን ዘገባ እናመሰግናለን። አድማጮች ወደ ተከታዩ ዘገባችን እንለፍ። ኢትዮጵያ ከቻይና የወሰደችውን እዳ መክፈል የማትችልበት አቅም ላይ ደርሳለችን? ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከአበዳሪዋ ቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብለው የነበሩ ብድር ተኮር ምግቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለማፍታታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግስት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይታ አድርጓል።
አፍሪካ በግንባታ ዘመቻዎችና በግንባታ አቅዶች ባተላ ሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ ሀገራት ግዛቶችን የሚያቆራርጡ የባቡር ሀዲዶች ሸምጧል። ግብጽ አዲስ የንግድ ከተማ፣ አንጎላ ኃይላ መንጭ ግድብ፣ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። እነዚህ ግንባታዎች የሚሆነው ብድር የምታቀርበው ደግሞ ቻይና ናት።
ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሉት። ብዙ ሰዎች እንደ ግራንት ያይታል፣ በነጻ የሚሰጥ አይደለም። ወደ 35 ቢሊዮን ዶላሩ እንደ በብድር መልክ የሚሰጥ ነው።
የቀድሞው የኦክስፋም ኢንተርናሽናል የአፍሪቃ ቻይና ምክክር መርሃ ግብር ኃላፊ፣ የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው። ጌዲዮን ገሞራ ጃለታ የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪቃ ጥናት ተቋም አፍሪካዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ።
የኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያድግ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው።
ቻይና ለኢትዮጵያ ሲሆን ብድር በተመለከተ አንድ ወጥ መግባባት የለም። አምባሳደር ተሾመ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ ዕዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው።
አቅማችን በላይ ብር አግኝተን ነበር፣ ግን አልተጠቀምንበትም። ለምን አልተጠቀምንበትም ምትለኝ፣ ሁለት ሶስት ነገሮች ማንሳት ይችላል። መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየነው በሜቴክ በስኳር ፋብሪካ በምናምን ያው ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንተና ሳናደርግ ነው እነዚህም ብሮች ብለን የሚቀበል የነበረ።
ከሰሞኑ የኢትዮጵያና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው።
በዋናነት አሁን ንግግር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነው እና በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን ለበልትና ሮድ ኢኒሽቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንዲጠናቀቅ ጥረት እያደረግ ነው ያለ ነው።
ሀገራት በዚህ ጊዜ ወሰድኩትን ብድር መልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ ጥናችሁ ቀድማ የገባችሁን ግዴታ ማክበር ተስኗት ይሆን ብለን የጠየቅናቸው አምባሳደር ተሾመ ቶጋን መልስ ወደ ኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሑፎችን ያቀረቡትን ፕሮፌሰር አለማየሁ ገዳን ሀሳብ እናዳም።
የመክፈል አቅም አስቀምጧታል። ለምን ብንል አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገቢያ ብቻ ነው የዶላር ወይ የውጭ ምንዛሪ ያለን። አማካይ ሲታይ የአፍሪካ ሀገር እንደው አነሰ ሲባል አራት ወር ያህል መኖር አለበት። በዚህ ላይ ከፍለሚለት አንችልም። የምንከፍለው ደግሞ በጣም ብዙ ነው። አይ ቲንክ ያምናው ፊገር ብትወስደው ወደ 1.2 ቢሊዮን የከፈለው ባለት የብድር ጫናው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከነሱ ጋር መደራደርና ሁለት አይነት ነገር ማድረግ ነው። አንደኛ
በቅጡ ባልተመረጠ እዳ ሰበብ የብድር አጣብቂኝ ውስጥ ከገቡ ሀገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ስሪላንካ ናት። ስሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደቧን ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪካ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመ ተጓ ግን
ኢትዮጵያ ወደዛ አይነት ነገር ተገባለች የሚል ግምት የለኝም። ይህን የምልበት ዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። አገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወስዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይንም ትሬሽሆልድ የሚባል ነገር አለና ከጂዲፒ ጋር ያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም።
አምባሳደሩ ይሄን ይበሉ እንጂ ኢትዮጵያ ላይ ያጥሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ሊቃን መጠንቀቅ አይከፋምን ይመክራሉ። የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም አላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሙራ ጀለታ ኢትዮጵያ ከብድር ንክክሩ ባለፈ የራስዋን ሀቅም ማጎልበት ላይ በታተኩር አትራፊ እንደሚያደርጋት ይመክራሉ።
ምንድነው ከውጭ የሚመጣው እርዳታ አልፈላጊ ሆኖ ሳለ አገሮች ደግሞ አቅማቸውን በገመት መቻል አለባቸው። ለምሳሌ ሮዋንዳን ኢትዮጵያ ማለት እንችላለን። ሳውዝ አፍሪካ የታክስ የመሰብሰብ አቅማቸው ከጊዜ እያደገ ነው የመጡ ብዙ በብድር ያደገ ሀገር የለም ይላሉ ኢኮኖሚስቶቹ። ሲናገር
ፕሮፌሰር አለማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችንን እንቋጭ።
ምን መደረግ አለበት ያልከው ከባድ ጥያቄ ነው። ግን እኔ ሰጀስት ማድረግ ምንድን ነው ዲፕሎማቶች የበለጠ ያውቁታል። ግን ሶስት አንግል ይዞ መሄድ ነው። አንድ እነሱን መያዝ፣ የእነሱ ተገዳዳሪ የሆነ ችፈሮችን መያዝ፣ በሁለቱ ጨረታ መሀል ያንተን ኢንተረስት እያስጠበቅ መሄድ፣ በመሀል ደግሞ የራስን በራስ አቅም የመስራቱ መገንባት። አጭር ጊዜ ያለው ስትራቴጂ ይሄ ነው የሚታየ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ጥሩ ቅንብር ነበር ያስደመጠን። እንግዲህ ተከታታይ ዘገባዎችን እንደሚያስደምጠን በዚህ ጉዳይ ላይ ተስፋ እናደርጋለን። ወደ ተከታዩ ዘገባችን እንለፍ። በምስራቅ ሐረርጌ የተለያዩ ወረዳዎች ባለፉት ሁለት ዓመታት ተፈናቅለው የነበሩ አብዛኞቹ ነዋሪዎች ወደ ቀድሞ ቀያቸው እየተመለሱ መሆናቸውን የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም አስታወቁ። በዞኑ ካሉት ከ178000 በላይ ተፈናቃዮች የመቀያዎች ወደ ቀያቸው ተመልሰዋል ብለዋል። ተፈናቃዮችን ወደ ቀድሞ መኖሪያቸው የሚመለሱ ሂደት በምዕራብ ሐረርጌና በድሬዳዋም እየተሰራ መሆኑን ተናግረዋል። አዲስ ቸኮል ከድሬዳዋ ተከታዩን ዘገባ አድርሶናል።
ባለፉት ሁለት ዓመታት በኦሮሚያና ሶማሌ ክልል መካከል ተፈጥሮ በነበረ ግጭት ከቀያቸው ተፈናቅለው የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እየተመለሱ እንደሆነ የዞኑ የኮሙኒኬሽን ጽህፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም በተለይ ለቪኦኤ አስታውቀዋል። ከ59000 በላይ ተፈናቃዮች ወደ ቀድሞ ቀያቸው በመመለስ የባቢሌ ወረዳ ሰፊ ስራ የሰራ ሲሆን ሌሎች ወረዳዎችም የተለያየ መጠን ያላቸው ተፈናቃዮች መመለሳቸውን ወይዘሮ ቦንሲቱ ይናገራሉ።
በተለያዩ ግጭቶች ምክንያት የተፈናቀሉ ሰዎች ነበሩ፣ ዘጠኝ ወረዳዎች ማለት ነው። እነዚህ ሰዎች መልሶ የማስተር ስራ ካለፉት ሁለት ወራት ጀምሮ በባቢሌ ወረዳ ብቻ 59177 ቤተሰብ ተመልሷል። ቁምቢ ላይ የተመለሱ 13059 ሰዎች አሉ። መጊ 12757፣ ሚዳጋ ቶላላ 5129፣ ቡርሱም 4674፣ ሜታ 2190 እና ፈዲስ 2115 ሰዎች ተመልሰዋል።
ጭናክሰንና ጃርሶ ወረዳዎች ላይ አሁንም በርከት ያሉ ተፈናቃዮች የሚገኙ ሲሆን በጃርሶ ኦሮሞና ገሪ ሶማሌ ጎሳዎች መካከል እርቅ የተካሄደው በቅርቡ በመሆኑ እዚህ አካባቢ ተፈናቅለው የነበሩት ወደፊት ወደ ቀያቸው የሚመለሱ ይሆናሉ ተብሏል። ከሁለቱ ወረዳዎች ባሻገር ሌሎች ወረዳዎችም በቅርቡ ሊመልሷቸው የተዘጋጁ ሌሎች ተፈናቃዮች መኖራቸውንም ወይዘሮ ቦንሲቱ አስታውቀዋል። አሁን ወደ ቀድሞ ቀያቸው እየተመለሱ ያሉትን ለማቋቋም በነፍስ ወከፍ የሚያስፈልገው የገንዘብ መጠን አስቀድሞ ኑሯቸውን በሶማሌ ክልል መስርተው የነበሩና ከሶማሌ ክልል ተፈናቅለው በልዩ ልዩ የኦሮሚያ ዞኖች ቤት ተሰርቶላቸው ከአዲስ እየተቋቋሙ ካሉት የተለየ ነው ይላሉ ወይዘሮ ቦንሲቱ።
ልዩነቱ የሚሰማው ለምሳሌ ከዚህ ሶማሌ ተፈናቅለው የነበሩ ዘንቻ ቀረጥ የሚሆኑ ኦሮሚያ ውስጥ የነበሩ ሰዎች ያስፈልጋቸው የነበረው ሙሉ ነው። ቤቱም፣ ጣሪያውም፣ ግድግዳውም፣ የቤት እቃውም መደበኛ ስራ መፍጠርም ነው ወጪ የሚያስፈልግ የነበረው። ወደ ስራ የሚጀምሩበትን ራሱ ከመንግስት ነው የሚጠበቅ የነበረው። ቤቱ የለም፣ እቃው የለም፣ ሙሉ መቋቋም ነበር የሚያስፈልገው።
ለቀው ስለመጡ ማለት ነው።
አሁን እዚህ ያለው ግን የሚያስፈልጋቸው ቤቱ ራሱ ቅድም እንደነገርኩ አለ፣ ግድግዳው አለ፣ ጣሪያው ነው፣ ጣሪያና በር ነው የሌለው። ስለዚህ ለዚህ የሚያስፈልገው ወጪ የቤቱን ጣሪያ መሸፈኛና በር መጠሚያ፣ የቤት ውስጥ ቁሳቁስ መገልገያ ቁሳቁስ የሚያስፈልግ ሲሆን ይተዳደሩ የነበሩት በብዛት በእርሻ ስራ ስለሆነ እርሻቸው ባለበት ሁኔታ ነው ያለው። እርሻቸውን የሚያርሱበት የእርሻ መሳሪያ ነው የሚያስፈልጋቸው። ስለዚህ የሚያስፈልገው ካፒታል የተለያየ ይሆናል ማለት ነው።
አቅም ያለው ሁሉ የሚችለውን ድጋፍ እንዲያበረክት ጥሪ አቅርበዋል። በምዕራብ ሐረርጌም በመቻራ ወረዳ ተፈናቃዮች ወደ ቀድሞ ቀያቸው መመለስ መጀመራቸውን ከዞኑ ኮሚኒኬሽን ያገኘነው መረጃ ያመለክታል። በተመሳሳይ በድሬዳዋ አስተዳደር ቀደም ብሎ ተከስቶ በነበረው የብሔር ግጭት በድሬዳዋ ከተማ 08 እና 09 ቀበሌ እንዲሁም በገጠር ቀበሌዎች በአምስት ካምፖች የነበሩ 7383 ተፈናቃዮች ወደ ቀድሞ ቀያቸው የተመለሱ መሆኑን የአስተዳደሩ የአደጋ ስጋት ስራ አመራር ኤጀንሲ ኃላፊ አቶ ሐርቢቡህ በተለለቪው ያስታውቀዋል። በአስተዳደሩ በአሁኑ ሰዓት 5817 ተፈናቃዮች ያሉ ሲሆን ከነኝም መካከል ደበሌ ገጠር ቀበሌ የሚገኙትን 1507 ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ፣ ከኦሮሚያ ክልል ተፈናቅለው የመጡ 4247 የሶማሌ ተፈናቃዮች ደግሞ ወደ ቀድሞ ቀያቸው መመለስ አንፈልግም በማለታቸው በሶማሌ ክልል ቤት ሊገነባላቸው የጨረታ ሂደት መጀመሩን ባለፈው መዘገባችን ይታወሳል። የፌደራል አደጋ ስጋት ስራ አመራርና የሰላም ሚኒስቴር በትላንትናው በአገር አቀፍ ደረጃ በአጭር ጊዜ ውስጥ 800,000 ተፈናቃዮችን ወደ ቀያቸው ለመመለስ ማቀዳቸው ይፋ ያደረጉ ሲሆን በአሁኑ ሰዓት በድሬዳዋ የሚገኙት የሰላም ሚኒስቴር ዴኤታ ወይዘሮ አልማዝ መኮንን በዚህ ረገድ በመስራቅ ኢትዮጵያ ያለውን ሁኔታ እየተከታተሉ መሆናቸውን ያገኘነ መረጃ መለከታል። ለአሜሪካ ድምጽ አዲስ ቸኮል ነኝ ከድሬዳዋ።
አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች የዛሬው ሰዓታችን እዚህ ላይ ስለተጠናቀቀ የጋቢና ቪዲዮ ጉዟችንም በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነን። ዝግጅታችንን ሲያቀናብርልን የቆየው ሞክብል ያበሩ፣
የስርጭት መሐንዲሱ ፒትም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በጀመርነው ሞክቤል በመረጠልን ሰንበሬ ሙዚቃ እንሰናበታለን። መልካም ምሽት። ቴዲ አፍሮ ለጥቂት ደቂቃ አብሮች ይቆያል።
Yeah.
ኩን ራዲዮ ሰገለ አሜሪካቲ